ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ሐሙስ ነሐሴ 20 ቀን 2008 ዓ.ም ፕሮግራማችን ተጀመረ።
ተመለከተ ትንሽ ውጥረት ነበረ። እዛ ምክንያቱ ደግሞ ሁለት የመከላከያ ፓትሮል መኪኖች ለብቻ የተጫኑ የታጠቁ ኃይሎች ቆሚ ቤት ድረስ ሄደው ለመግባት ሞክረው ነበር እና ያ ነገር በቀጥታ ኮሎኔሉን ለመውሰድ የተደረገ ሙከራ ጋር ተያይዞ ውጥረት ፈጥሮ ነበረ።
እንደ ባህር ዳር ዛሬ ያለ ሁኔታ ድርጅቶች ተከፍተዋል። ሆኖም ግን አመራሮች ለምን ዘግተው ሰነበቱ በሚል የሆነ ድርጅቶችን እየለዩ እያሸጉ ነው ያሉት።
የጎንደርና የባህር ዳር ሁኔታ በተመለከተ ለቪኦኤ የተሰጡ አስተያየቶችን ነው በተከታታይ እያደመጥ ነው።
መንግስትም በተደጋጋሚ እንደምንለው የህብረተሰቡን ድጋፍ ተከትሎ የህብረተሰቡን ይሁንታ ይዞ ለህብረተሰቡ ከለላ በመሆን መከታ በመሆን ሁሉም ነገር ወደ ነበረበት እንዲመለስ የማድረግ ስራ እየሰራ ነው። በከተማ አስተዳደሩም ደረጃ በሰሜን ጎንደር ዞን ደረጃም ክልሉም እንደ ክልል ማለት ነው።
እኒህ ደግሞ የአማራ መንግስታዊ መስተዳድር ቃል አቀባይ አቶ ንጉሱ ጥላሁን ናቸው። ሁሉም በዕለቱ አብይ ርዕስ ይቀርባሉ።
ከአዲስ አበባ ዘጋቢዎቻችን ወቅታዊ ያሏቸውን ሪፖርቶች ልከውልናል።
በአዲስ አበባ መጽሐፍ አዘዋሪዎች እንግልት ደረሰብን ይላሉ። በትግራይ የአሸንዳ በዓል እየተከበረ ነው።
እነዚህ ደግሞ በሁለተኛው ግማሽ የሚቀርቡ ናቸው።
ጤና ይስጥልን አድማጮች፣ እንደምን አምሽታችኋል? ተረኛ የፕሮግራም አስተናጋጆቻችሁ እኔ አዲሱ አበበና
አዳነች ፍስሐዬ ነን። አሁን ዜና እናሰማለን። የሰማያዊ ፓርቲ ብሔራዊ ምክር ቤት በስራ ላይ ላለው የፓርቲው ስራ አስፈጻሚ ኮሚቴ የትምምን ድምፅ እንደነፈገው ተገለጸ። የፓርቲው መርማሪ ኮሚሽን አስቸኳይ ጠቅላላ ጉባኤ ጠርቷል። መለስካቸው አመሃ ስለ ፓርቲው ውስጣዊ ውዝግብ ባጭሩ ዘግቦልናል።
ሰማያዊ ፓርቲ ዛሬ ያሰራጨው አጭር የጽሑፍ መግለጫ እንደሚያመለክተው የፓርቲው ብሔራዊ ምክር ቤት ነሐሴ 8 ቀን 2008 ዓ.ም ባካሄደው መደበኛ ስብሰባ አሁን በሥራ ላይ ለሚገኘው ሥራ አስፈጻሚ ኮሚቴ የመተማመኛ ድምፅ በመንፈግ ውሳኔ አሳልፈዋል። ምክር ቤቱ በዚህ አራተኛ ዓመት ስድስተኛው መደበኛ ስብሰባ የፓርቲውን ሥራ አስፈጻሚ ኮሚቴ የሥራ እንቅስቃሴ በተመለከተ በቀረበው አጀንዳ ላይም በሰፊው መወያየቱ በመግለጫው ተመልክቷል። የምክር ቤቱ ውሳኔ የፓርቲውን መተዳደሪያ ደንብ በመጥቀስ የሥራ አስፈጻሚ ኮሚቴ የተሰጠውን ኃላፊነት በአግባቡ አልተወጣም ብሎ ካመነ የመተማመኛ ድምፅ ሊሰጥ ይችላል። ብሔራዊ ምክር ቤቱ መተማመኛ ድምፅ ከነፈገ በኦዲትና ምርመራ ኮሚሽን በኩል አስቸኳይ ጠቅላላ ጉባኤ እንዲጠራ በማድረግ ችግሩ እንዲፈታ ያደርጋል በሚለው መሠረት የሥራ አስፈጻሚ ኮሚቴውን የመተማመኛ ድምፅ በመንፈግ ምክር ቤቱ ውሳኔ አሳልፏል ይላል። በዚህ ውሳኔ መሠረትም የሰማያዊ ፓርቲ የኦዲትና ምርመራ ኮሚሽን ትናንት ባካሄደው መደበኛ ስብሰባ የፓርቲው አስቸኳይ ጠቅላላ ጉባኤ መስከረም 14 ቀን 2009 ዓ.ም እንዲደረግ መወሰኑን መግለጫው አስታውቋል። ከወራት በፊት ጀምሮ በፓርቲው ሥነ ምግባር ኮሚቴ አማካኝነት ተላለፈ በተባለ ውሳኔ ምክንያት በሥራ አስፈጻሚውና በዚህ ኮሚቴ መካከል አለመግባባት እንደተፈጠረና ውዝግብ እንደተከተለ ይታወቃል። በነገ ዕለት የሚመለከታቸውን የፓርቲ አመራር አባላት በማነጋገር ዝርዝሩን ለማቅረብ እንሞክራለን። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው እናመሰግናለን። እንዳለው ዛሬ ያላገኛቸውን ባለሥልጣናት ነገ ሲያገኝ ዘገባ እንደሚልክልን ተስፋ እናደርጋለን። የኢትዮጵያ ያለው የዩናይትድ ስቴትስ ኤምባሲ ከተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት እንዲሁም ከዓለም አቀፍ የትምህርት ተቋም ጋር በመተባበር ቲቸር ማስተር ክላስ የተባለውን የሴት ተማሪዎች የሙያ ትምህርት ዝንባሌ እንዲሰፋ የሚያደርግ ተቋም እንዲመረቅ ያደርጋሉ ሲል ከኤምባሲው የወጣ ዘገባ ገልጧል። ተቋሙ የሚመረቀው አዲስ አበባ በሚገኘው ጎልደን ቱሌፕ ሆቴል ሲሆን ከመጪው ሰኞ እስከ አርብ ይዘልቃል። ይኸው ተቋም ወጣት ሴቶች ሳይንስ፣ ቴክኖሎጂ፣ መሐንዲስነትና ሂሳብ በመሳሰሉ የከፍተኛ ትምህርት እድሎች ላይ እንዲሰማሩ በማበረታታት ላይ የሚያተኩር ነው።
የተባበሩት መንግስታት የስደተኞች አገልግሎት ኬንያ ያሉት የሶማሊ ስደተኞች በጸጥታ ባለሥልጣኖች በሚደርስባቸው ዛቻና ተጽዕኖ ምክንያት ከሀገሪቱ እየወጡ እንደሆነ ገልጸዋል። ከ300,000 በላይ የሚሆኑ ሶማሊያ ስደተኞች ዳዳብ በተባለው ከዓለም ትልቁ የስደተኞች ሰፈር ይኖራሉ። የኬንያ ባለሥልጣኖች ታዲያ ከብሔራዊ ጸጥታ ጋር በተያያዘ ችግር ሰፈሩን ለመዝጋት ዘተዋል። መሐመድ መሐድ ጉርሃን የተባሉ ዳዳብ የሚገኘው የተባበሩት መንግስታት የስደተኞች አገልግሎት ጽህፈት ቤት ሰራተኛ ቤተሰቦች ለህይወታችን እንሰጋለን በማለት ወደ ሀገራቸው ለመመለስ እየተመዘገቡ ናቸው ብለዋል።
የኡጋንዳ ተቃዋሚ መሪ ኪዛ ቢሴጄ በውጭ አገሮች የሚኖሩት የአገሪቱ ተወላጆች ኡጋንዳ ውስጥ ዲሞክራሲ እንዲኖር መግፋቱን እንዲቀጥሉበት ጥሪ አድርገዋል። በውጭ አገሮች ያሉት የኡጋንዳ ተወላጆች የአገሪቱን የመንግስትን በሚመለከት በሚያደርጉት ጥረትና በሀገር ውስጥ ሆነን መንግስትን ለመጋፈጥ በምናደርገው ትግል ያሉባቸው ሀገሮች መንግስታት ድጋፍ እንዲያገኙ መጣር ያለባቸው ይመስለኛል ሲሉ ቢሲጄ ለአሜሪካ ድምፅ ራዲዮ ተናግረዋል። ብሪታንያ ከሚገኘው ዳያስፖራ ጋር ለመነጋገር በሄዱበት ወቅት ነው በስልክ ለአሜሪካ ድምፅ ራዲዮ ይህን የገለጡት። ከዚያ በኋላ ደግሞ ወደ ዩናይትድ ስቴትስ ይመጣሉ።
በዩናይትድ ስቴትስ የሚደገፉ የሶሪያ ኩርዶች አማጽያን በኤፍሬትስ ወንዝ ምስራቃዊ ክፍል ወደሚገኘው አምባቸው እንደሚያፈገፍጉ ገልጸዋል። አማጽያኑ ይህን ያሉት የቱርክ ወታደራዊ ኃይልና አጋር ኃይሎቹ ድንበር ዘለል ጥቃት በጀመሩበት ማግስት ነው። ኩርዶቹ አማጽያን ሶሪያ ውስጥ በሚካሄደው ውጊያ ዋና ተባባሪዎቿ አድርጋ በምታያቸው ዩናይትድ ስቴትስና ከቱርክ ተገንጣይ ኩርዶች ጋር የሚተባበሩ አሸባሪዎች ናቸው በምትላቸው ቱርክ መካከል የውጥረት ምንጭ ሆነው ቆይተዋል። በዩናይትድ ስቴትስ የሚመራው የጥምረት ኃይል ቃል አቀባይ ኩርዶቹ አማጽያን ራካን ነጻ ለማውጣት በሚደረገው ጥረት ለመዘጋጀት ወደ ምስራቅ ተንቀሳቅሰዋል ብለዋል። ሆኖም ቱርክ ድንበር ዘለል ጥቃት ከመጀመሯ በፊት ባቀረበችው ጥያቄ መሰረት ሁሉም የሶሪያ ኩርዶች አማጽያን ወጥተው እንደሆነ ግልጽ አይደለም።
በመጨረሻም የሶሪያ መንግስትና እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን በጦርነት በደቀቀችው አገር እስከ 2015 በነበረው ጊዜ ውስጥ ከአቻምና እስከ አምና ባለው ጊዜ ማለት ነው ኬሚካል መሳሪያዎች መድበው እንደነበር አንድ ምስጢራዊ ሰነድ ጠቁሟል። ኬሚካል መሳሪያን የሚያግደው የተባበሩት መንግስታትና በዓለም ደረጃ የኬሚካል መሳሪያን ጉዳይ የሚከታተለው ድርጅት ያካሄደው የአንድ ዓመት ጥናት የሶሪያ ወታደሮች 2 የመርዛማ ጋዝ ጥቃት ማካሄዳቸውን፣ እስላማዊ መንግስት ነኝ የሚለው ቡድን ደግሞ በአንድ ጥቃት ላይ ማስተር ጋዝ መጠቀሙን ይገልጣል። ዜናው አበቃ።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። አስተናጋጆቻችሁን ያዳኝ ፍሳዬና
እኔም አዲሱ አበበ ነን። የዓለም ዜናውን አደመጥን። አሁን የመጽሔቱ ትንታኔ የሚሰጥበት የመጽሔት ክፍል ደርሰናል። ቀዳሚው የዕለቱ አብይ ርዕስ ነው። በዚህ በምዕራብ አማራ በፍኖተ ሰላም ከተማ ዛሬ በተፈጠረ ግጭትና የአንድ ሰው ቤት ለማቃጠል ሌሎች ሰዎች ሙከራ ባደረጉበት ወቅት ከባለቤቱ የተሰጠ ምላሽ የአንድ ሰው ሕይወት አጥፍቷል። የመንግስት ቃል አቀባይ ናቸው ይህን የገለጡት። ይህን የዕለቱን አብይ ርዕስ እያዘጋጀን ስለሆነ እንደደረሰን እናቀርባለን።
የመጽሔቱ ትንታኔ ይቀጥላል። በተለያዩ ክልሎች ላለው ህዝባዊ እንቅስቃሴና ጥያቄ አፋጣኝ ምላሽ ካልተሰጠ አገሪቱ ወደ እርስ በርስ ግጭት ልታመራ ትችላለች ሲሉ የቀድሞ ፕሬዝደንት ዶክተር ነጋሶ ጊዳዳ ስጋታቸውን ገለጹ። የሰልፈኞቹን ጥያቄዎች ማድመጥና ሰብአዊና ዴሞክራሲያዊ መብቶችን በህገ መንግስቱ መሰረት ማክበር፣ ይህ እንዳይሆን እንቅፋት የሆኑ አዋጆችን መሰረዝ ቀዳሚው እርምጃ ሊሆን እንደሚችልም ጠቁመዋል። ዶክተር ነጋሶን ያነጋገረው እስክንድር ፍሬው ተከታዩን ቀጥሎ አጠናቅሯል።
ከ1987 እስከ 1994 መጀመሪያ የኢትዮጵያ ፕሬዝዳንት ሆነው ያገለገሉት ዶክተር ነጋሶ ጊዳዳ ከወጣትነት ጀምሮ አብዛኛውን እድሜያቸውን በፖለቲካ ተሳትፎ ያሳለፉ ናቸው። ከኦሮሞ ነጻነት ግንባር እስካሁኑ ገዢ ፓርቲ ኢህአዴግ እስከ ያኔው አንድነት ፓርቲ በከፍተኛ አመራርነት አገልግለዋል። ያመኑበትን የመሰላቸውን ከመናገር ወደ ኋላ የማይሉ ሁኔታዎች ካላስደሰቷቸውም የፓርቲ አባልነትን እስከማቆም ስልጣንን እስከመልቀቅ የሚሄዱ እንደሆኑ በአደባባይ አሳይተዋል። ዛሬ የየትኛውም የፖለቲካ ፓርቲ አባል አይደሉም። በግላቸው ግን በአገራዊ ጉዳዮች ላይ ይናገራሉ፣ ይጽፋሉ። ከዚህ አንጻርም በኦሮሚያና በአማራ ክልሎች እየተካሄዱ ያሉ የተቃውሞ እንቅስቃሴዎችና ጥያቄዎች ምላሽ አለማግኘታቸው እንደሚያሳስባቸው እየገለጹ ነው። ዛሬ ለአሜሪካ ድምጽ ሲናገሩም ይህንኑ ስጋታቸውን አንጸባርቀዋል። ለጥያቄዎች አፋጣኝ ምላሽ ካልተሰጠ፣ ችግሩን በቶሎ ልባት ካላገኘ የከፋ ውጤት ሊያስከትል እንደሚችል የዶክተር ነጋሶ ስጋት ነው።
እነዚህ ችግሮች ካልተፈቱ የኔ ፍራቻ ምንድን ነው? የቀጠለ ሄድና ሌሎችን አካባቢዎችንም ደግሞ ሊስብ ይችላል። ይሄ ደግሞ ወዴት ሊሄድ ይችላል? ወደ እርስ በርስ ግጭትና በህዝቦች መካከል፣ እንደገና ደግሞ በመንግስትና በተቃዋሚዎች መካከል ጦርነቶች ሊከሰቱ ይችላሉ ብዬ ነው የሚሰጋው። ይሄ ጦርነት አንዳንድ ሰዎች እንደሚሉት ሀገር ትበታተናለች የሚሉ ሳይሆን አገርም ሳይትበታተን እንደ ሱዳን፣ እንደ ሶማሊያ፣ እንደ የመን፣ እንደ ሶሪያ የዚህ አይነት ግጭቶች ሊከሰቱ ይችላሉ የሚል ፍራቻ አለኝ።
በጸጥታ ኃይሎች እየተወሰደ ያለው የኃይል እርምጃ እንደሚያሳስባቸው የተለያዩ የሰብአዊ መብት ድርጅቶችና አገራት ተናግረዋል። ይህንኑ ያንጸባረቁት የቀድሞው ፕሬዝዳንት የኃይል እርምጃው አሉታዊ ውጤት እንደሚያስከትል ያስጠነቅቃሉ።
በጣም የሚያሳዝን አሁን ለምሳሌ ባሌ ሮቤ ህዝብ ሰላማዊ ሰልፍ ወጥቶ ወታደሮች እንደዛ ቁመው ፊት ለፊት ተኩሰው አንዱ ልጅ ተዘርሮ ሲታይ፣ ወይም ደግሞ ጎንደር ቅዳሜ ዕለት እንደዛው መንገድ ላይ የሚሄድ ወጣት ሲገደል፣ አሁን ከደንብ ዶሎ አንድ ወሬ የሰማሁት አርብ ማታ 3 ልጆች ቁጭ ብለዋል። 15-16 ልጅ ወታደር ነው እዛ አካባቢውን የሚቆጣጠረው፣ እና ወታደሮችን ሲያዩ ይሸሻል። አንዱ ሲሸሽ ይተኮስበትና ይገደላል አርብ ማታ። እነዚህን አይነት ሁኔታዎች ስታይ የሰው ነፍስ የሰው ዋጋ ምንድን ነው በዚህ ሀገር እንደዚህ የሚሆን ከሆነ ያመጣል። እነዚህ ነገሮች ከተባባሱ ካልተፈቱ ቅድም ወዳልኩት ችግሮች መባባስ ይሄድና ወይ በአንድ በኩል በህዝቦች መካከል ያለመግባባትና ግጭቶች ሊኖሩ ይችላሉ፣ ወይም ደግሞ በመንግስትና በተቃዋሚዎች መካከል የጠነከረ ግጭት ሊከሰት ይችላል የሚል ፍራቻ አለኝ።
ሰላማዊ ሰልፎቹ ሰላማዊ እንዳልሆኑ በተደጋጋሚ የገለጸው የኢትዮጵያ መንግስት የጸጥታ ኃይሎቹ የተጋፈጡትም ከታጠቁ ተሳታፊዎች ጋር ጭምር እንደሆነ ይናገራል። ኃላፊነታቸውን እየተወጡ ያሉትም ራሳቸውን ለአደጋ በማጋለጥ ጭምር እንደሆነ ያስረዳል። የጸጥታ ኃይሎቹ ከመጠን ያለፈ ኃይል እንደሚጠቀሙ የገለጹት ዶክተር ነጋሶ ግን ሰልፎቹ ሰፊ የህዝብ ብሶት መኖሩን እንደሚያሳዩ ተናግረዋል። የአሁኑ የኢትዮጵያ ህገ መንግስት ነሐሴ 15 1987 የጸደቀው በዶክተር ነጋሶ የፕሬዝዳንትነት ዘመንና ፊርማ ነው። የወቅቱ ተቃውሞ አንዱ ምክንያትም መንግስት ይህንን ህገ መንግስት አለማክበሩ እንደሆነ የዚያን ጊዜው ፕሬዝዳንት ያምናሉ። ሰብአዊና ዲሞክራሲያዊ መብቶችን ማክበር፣ የፖለቲካ ፓርቲዎችና የሲቪክ ማህበራትም በነጻነት እንዲንቀሳቀሱ ምህዳሩን ማስፋትና የመሳሰሉት ህገ መንግስቱን በትክክል ተግባራዊ በማድረግ የሚመለሱ መሆናቸውን ያስረዱት፣ ይህ ደግሞ ለዚህ እንቅፋት የሆኑትንና ከ1997 በኋላ የወጡትን አዋጆች በመሰረዝ ሊጀምር እንደሚችል አብራርተዋል።
ተግባራዊ የማድረጉ ጉዳይ ይመስለኛል እሱ በአስቸኳይ ሊደረግ ይችላል። ለምሳሌ የሚዲያ ጉዳይ፣ ፓርቲዎች እንቅስቃሴ፣ የሲቪክ ማህበራት ነጻነት። የሲቪክ ማህበራት እንደምታውቀው የግድ አንዱን ፓርቲ ደግፎ አይደለም የህዝብን ውክልና። የፓርቲዎች ህግ 5ቱ በ97 ዓመተ ምህረት በኋላ የታወጁ አዋጆች አሉ።
5ቱ ማለት ለምሳሌ የጸረ ሽብር አዋጅ፣
የፓርቲዎች አዋጅ፣ የሲቪክ ማህበራት አዋጅ፣ የሚዲያም አዋጅ፣ እነዚህ የመሳሰሉት ናቸው። እነዚህ ቢታዩ የግድ ህገ መንግስቱን መጣስ አይደለም።
አዋጆቹ ግን ህገ መንግስቱን ይጻረራሉ። በእርስዎ እምነት?
በእኔ እምነት የሚጻረሩበት ሁኔታዎች አሉ እና እነዚህ ቶሎ መታየት ያለባቸው፣ አንዱ የሚመጣው አመት ፓርላማ ሲከፈት ወዲያው ቶሎ መታየት ያለባቸው ጉዳይ ነው ብዬ ነው የምገምተው። የዲሞክራሲ ጥያቄ ነው ዋናው ነገር። የዲሞክራሲ ጥያቄ የፌዴራሊዝም ተግባራዊ ሆኗል ወይ፣ የሰብአዊ መብት ተግባራዊ ጥበቃ ተግባራዊ ሆኗል ወይ፣ ዲሞክራሲያዊ መብቶች ተግባራዊ ሆኗል ወይ የሚለውን ካየን እነዚህ በነዛ ህጎች የታቀፉ ናቸው።
ገዢ ፓርቲ ኢህአዴግና መንግስት የህዝብን ጥያቄዎች ለመመለስ መዘጋጀታቸውን የገለጹበትን ሁኔታ እንዴት ያዩታል? በዚህ ወቅት የሀገሪቱ ፕሬዝዳንት ሚና ምንድነው? ለነዚህና ለሌሎችም ጥያቄዎች ዶክተር ነጋሶ የሰጡትን ምላሽ በክፍል 2 ይጀምራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች፣ ቃለ መጠይቁ አላበቃም፣ ወደ ኋላ ይቀጥላል።
አድማጮቻችን፣ ወደ ቀጣዩ ዘገባ እናልፋለን። በትላንት ሁለት ቬጋስ የሚገኙ ኢትዮጵያውያን በአሁኑ ወቅት ኢትዮጵያ ውስጥ የሚደረገውን እነሱ እንደሚሉት የሰብአዊ መብት ጥሰት ግድያ እንዲቆም ለአካባቢው መንግስትና ባለስልጣናት ለማሳሰብ ሰላማዊ ሰልፍ አድርገው ነበር። በሰዓት እጥረት ምክንያት መፈክሩን ብቻ አሰምተን ለዛሬ በይደር ይዘኑ ነበርና ከሰልፈኞቹ መካከል አንዳንዶቹን በስልክ አግኝቻቸው ነበር። እነሆ
አግኝቶ አደሰ ባላለሁ ኢትዮጵያ ነጻ ፕሬስ አባላቶች።
አክሊሉ፣ እዛ ከተያዘው መፈክር አንዳንዶቹን ማንበብ ይቻላል?
ወገኖቻችን ደም መፍሰስ ሲቆም ኢናፍ ኢዝ ኢናፍ፣ ቲፒኤልኤፍ መስት ጎ፣ ዝል የህዝብ ነው፣ ኢትዮጵያ ዋን ካንትሪ ዋን ፒፕል፣ በቃ እነዚህን የመሳሰሉ አሉ።
ለማን ነው አቤት የምትሉት? አክሊሉ፣
ትልቁ የኔ ረዳት የአሜሪካ መንግስት ነው። እኛም ደግሞ ታክስፔየሮች ነን። እኛ የምንከፍለውም ታክስ ጭምር ነው ህዝባችንን ለመጨፍጨፍ እየተጠቀሙበት ያለው። ይሄ ነገር መቆም አለበት። ወያኔን የሚደግፈው የአሜሪካ መንግስት ድጋፉን ያቁም ነው። እየተደረገ ያለው ድጋፍ ህዝብ እያስጨፈጨፈ ነው። በሚሊዮን ዳለር በአመት ከአሜሪካ መንግስት ነው የሚገኘው። ለልማት ከመዋል ይልቅ ጦር መሳሪያ ነው የሚገዛበት። ኢትዮጵያ ውስጥ እኮ ጉርሻ የተሸጠበት ዘመን እኮ ይሄ ዘመን ነው። ከሆቴል ልቅምቃሚ በጉርሻ የተሸጠበት ዘመን ነው። ይሄ ነገር መቆም አለበት። ይህም ማቆም የምንችለው ደግሞ ይህንን ስርዓት የሚደግፉ ኃይሎች በሙሉ ድጋፋቸውን ሲያቆሙ፣ እኛ ስለ ነጻነታችን የምንታገለው ሰዎች ደግሞ ጉልበት ይኖረናል ማለት ነው።
ስሜ ንጉሴ ርቅቱ ይባላል። የላስ ቬጋስ የኦሮሞ ኮሚኒቲ ፕሬዚዳንት ነኝ። ኢትዮጵያ መንግስት ላለፉት 25 ዓመታት ህዝባችንን ሲያባላ፣ ሲያጣላ፣ አንዱን ከአንዱ ሲያራርቅ ያንን ሚንስ ጠቅሞ 25ቱን በሙሉ ህዝቡ ሲጨፈጨፍ ሲገድል ቆይተዋል። የኦሮሞን ህዝብ ከመሬቱ ላይ አፈናቅሎ ንብረቱን እየዘረፈ ነበረ። ያንን መፈናቀል መዘረፍን እምቢ ያሉትን ደግሞ እያሰረ እየጨፈጨፈ ኖሯል። ያንን ነው የዛሬ 10 ወር የኢትዮጵያ ተማሪዎች እጃቸውን ወደ ላይ አድርገው ወደ ስትሪት የወሰዱት በባዶ እጃቸው። መልሳቸውንም ከመስጠት ይልቅ የኢትዮጵያ መንግስት ብዙ ተማሪዎችን፣ ብዙ ገበሬዎችን፣ ሰራተኞችን፣ ሰላማዊ ሰልፍ ላይ የነበሩትን ሰዎች በጥይት ረፈረፋቸው። በሺ የሚቆጠሩ ታስሯል። በሺ የሚቆጠሩ ተፈናቅሏል። በሺ የሚቆጠሩ እንደውም ሀገራቸውን ለቀው የአሳ እራት ሆነዋል። ይህን ብቻም ሳይሆን በዛም ኦሮሚያ ቤት ውስጥ የተጀመረውን ነገር ተጋግሎ አሁን ወደ አማራ ክልል ደርሶ ጎንደር ላይ እና ባህር ዳር ላይ የሆነው ነገር በጣም የሚያሳዝን እና ማንኛውም ሰው መገደል የለበትም የሚለውን አንድ ላይ ቆሞ በጋራ የምንቃወመው ነገር ነው። ይህን ነው እንግዲህ የምንቃወመው።
መስፍን እባላለሁ። ነዋሪነቴ እዚህ ላስ ቬጋስ ኔቫዳ ነው። ከፍተኛ የሆነ ኢትዮጵያኖች በወገኖቻችን ላይ የሚደርሰውን ጭፍጨፋ በመቃወም ትልቅ ሰልፍ እያደረግን እንገኛለን። ኦሮሚያ እንዲሁም በአማራ ክልል በባህር ዳር፣ በጎንደር የተደረገውን ጭፍጨፋ በመቃወም ህዝቡ ቁጣውን እየገለጸ ይገኛል። ቁጥሩን ለመግለጽ ትንሽ ይቸገራለሁ፣ ምን ያህል ሰው እንዳለ ግን። በጣም ብዙ ሰው በቬጋስ ለመጀመሪያ ጊዜ ማለት ይቻላል ይህን ያህል ቁጥር ያለው ኢትዮጵያ ወጥቶ ተቃውሞ ሲገልጽ ይህን ያህል ቁጥር አይተናናቅም። ከኦሮሚያ፣ ከአማራ፣ ከኢትዮጵያ ኦርቶዶክስ፣ ከፕሮቴስታንት፣ ከተለያየ የእምነት ተቋም የግል ንግድ ላይ የተሰማሩ ሰዎችም አሉ።
ስሜ ህይወት ክንዴ ይባላለው። የኢትዮጵያ ኮሚኒቲ በላስ ቬጋስ የቦርድ አባል ነኝ። ዛሬ እዚህ ሁላችንም የተገኘ ነው በሀገራችን ላይ በሚካሄደው ትልቅ የሆነ የነፍስ ማጥፋት ተቃውመን የወገኖቻችን የሚፈሰው ደም የኛም ደም ነው ብለን እሱን በመቃወም እነሱን ሰፖርት ለማድረግ ነው የወጣ ነው። ለአሜሪካ መንግስት፣ ለላስ ቬጋስ ላሉትኝ የመንግስት አካላት ድምጻችንን ለማሰማት እየጮህን እንገኛለን።
What አስራት ሚካኤል እባላለሁ። ምኖረው የላስ ቬጋስ ከተማ ነዋሪ ነኝ። ኢትዮጵያ የምትባለው ሀገራችን ላይ ስልጣን ላይ የተቀመጠው የህዝባዊ ሀርነት የትግራይ ነጻ አውጪ መንግስት የማፊያ ቡድን በህዝባችን ላይ በዜጎቻችን ላይ የሚያደርገውን ኢሰብአዊ ድርጊት ለማውገዝ ነው። በኦሮሚያ፣ በአማራ፣ በመላው ሀገሪቱ ላይ የሚያደርገውን የዜጎችን ጭፍጨፋ፣ የስልጣን የበላይነት ዜጎች እንደ ሁለተኛና እንደ ሶስተኛ ዜጋ እንዲቆጠሩ ስላደረገ ይሄን በመቃወም ነው የወጣ ነው ማለት ነው።
ዮዲስ እባላለሁ። ቬጋስ ነዋሪ ነኝ። በሀገራችን ላይ ያለውን በጣም የሚያሳዝነውን ነገር ለመግለጽ ነው። ወያኔ መንግስት ነፍሰ ገዳይ ነው። በሀገራችን ላይ ፍትህ የለም። በአሁኑ ሰዓት በኦሮሞ ወንድሞቻችን በሁሉም ሀገር ያሉት በሙሉ በመገደል ላይ ስላሉ ይሄንን ነገር ይሄ ግድያ ይቁም ነው። ይሄን ግድያ ለማስቆም ነው የመጣ ነው። እዚህ በጀስትስ ኦፊስ እዚህ ወጥተናል። ሁሉም ህብረተሰብ አብሮ ነው። የኢትዮጵያ መንግስት ግፍን እየፈጸመብን ህጻናቶችን እየገደለ ባለበት ሰዓት ፍትህ ፍለጋ ነው። ፍትህ የራበው ህዝብ ነው ይሄ።
አሁን ደግሞ ወደ መጨረሻው የመጽሔት ርዕስ እናልፋለን። የቡሩንዲ ፖሊሶች ስም አጉዳፊ የሆኑ ጸረ መንግስት መግለጫዎችን በማህበረሰባዊ ሚዲያ አሰራጭተዋል ብለው 8 ሰዎችን ባለፈው ቅዳሜ አስረዋል። እንዲህ ያለው ድርጊት በቡሩንዲ ብቻ የተወሰነ አይደለም። አፍሪካ ውስጥ በተለይ በምርጫ ወይም በተቃውሞ እንቅስቃሴ ወቅት ማህበረሰባዊ ሚዲያን ለመዝጋት ወይም ለመቆጣጠር የሚሞክሩ ሀገሮች ቁጥር እየበረከተ መጥቷል። ዘጋቢያችን ጂል ክሬግ ከናይሮቢ ተከታዩን ዘገባ አስተላልፋለች። ቆንጅታዬ ታቀርበዋለች።
ሀሳብን የመግለጽ ነጻነት እንዲከበር የሚሟገተው አርቲክል 19 የተባለው ድርጅት የምስራቅ አፍሪቃ ዲሬክተር ሄንሪ ማይና የአፍሪካ መንግስታት የተቃውሞ ድምፅ መስማት ደስ አይላቸውም ይላሉ።
So that's one big challenge, not fully incorporating democratic principles.
አንዱ ከባድ ችግር ያ ነው። ሰዎች ብሔራዊ ጸጥታን ሊንዱ ወይም የህዝብ ጥቅምን ሊጎዱ የተነሱ ተደርገው ሳይታዩ ሊከራከሩ፣ የተለየ አመለካከት ሊያራምዱ እንዲችሉ የዴሞክራሲ መርሆችን ሙሉ በሙሉ ተግባራዊ አይደረጉም።
ለፕሬስ ነጻነት ቁጥጥር እንግዳ ባልሆነችው በኢትዮጵያም ባለስልጣናቱ በኦሮሚያ ክልል የተቀሰቀሰውን ተቃውሞ ተከትሎ በመጋቢት ወር በክልሉ ማህበራዊ መገናኛውን በተደጋጋሚ ሲዘጉት ቆይተዋል። በሐምሌ ወርም እንዲሁ የዩኒቨርሲቲ መግቢያ ፈተና ተሰርቆ በኢንተርኔት መለቀቁን ተከትሎ ተዘግቶ እንደነበረ የሚታወስ ነው። ዚምባብዌንም ብንወስድ መንግስት ፕሬዚደንቱን መዝለፍ አይቻልም ብሎ በ2002 በደነገገው ህግ ያን እየጠቀሰ በድረገጽ ሀሳባቸውን የሚገልጹ ሰዎችን ያስራል። አንጎላ አዲሱን የሚዲያ ህግ ለማስከበር በገዢው ፓርቲ የሚመራ የማህበራዊ መገናኛ ቁጥጥር አካል አቋቁማለች። ማሊ ደግሞ በዚሁ በነሐሴ ወር አንድ ተወዳጅ የራዲዮ ጋዜጠኛ መታሰሩን ተከትሎ በተነሳውና በዘገባዎች መሰረት ብዙ ሰዎች ከተገደሉበት ህዝባዊ ተቃውሞ በኋላ የዋና ከተማዋን የባማኮን የማህበራዊ መገናኛ ዘግታዋለች። እነዚህ ጥቂቶቹ ምሳሌዎች ሲሆኑ ሌሎችም ሀገሮች ከዚህ ሰወር ያለ እርምጃ እየወሰዱ ሳይሆኑ እንዳልቀሩ የአርቲክል 19 ድርጅት የምስራቅ አፍሪካ ስራ አስኪያጅ ማይና ገልጸዋል።
Do not rule out situations where Kenya uses filtering. So you have cases of internet slowdown.
ኬንያ የተጠቀመችበት ኢንተርኔትን ዝግ የማድረግ መንገድ መኖሩን ማወቅ ያስፈልጋል። በ2013 በምርጫው ወቅት ወይም ደግሞ በጋሪሳው ያሸባሪዎች ጥቃት ወቅት ኢንተርኔት ዝግ ብሎ እንደነበር እናስታውሳለን። ይህኛው ሙሉ በሙሉ እንደመዝጋት ባይከፋም ለየት ያለ የማደናቀፊያ መንገድ ነው።
ዩጋንዳን ስንመለከት ደግሞ በየካቲት ወር በተካሄደው ምርጫ ወቅትና ፕሬዝደንቱ ዮዌሪ ሙሴቪኒ ቃለ መሐላ ሲፈጽሙ ማህበራዊ መገናኛዎችን ዘግታ የነበረ ሲሆን ሰው ግን VPN በሚባለው የግል ሶፍትዌር አማካኝነት የሚፈልገውን ማድረጉ አልቀረም። ጃን እምባኩ ዋሽንግተን በሚገኘው ብሩኪንግስ ተቋም አንጋፋ አባል ናቸው። ማህበራዊ መገናኛ መዝጋት መዘዝ ይኖረዋል ይላሉ።
It is important that governments give people an opportunity to be able to express themselves.
መንግስታት ህዝቡ ተከፍቶ በሁከት መንገድ ወደ መጠቀም እንዳያመራ ድምጹን እንዲያሰማ እድል መስጠት አለባቸው።
መንግስታት በብሔራዊ ጸጥታ ህጎቻቸው አማካኝነት የሰዎችን የኢንተርኔት ግንኙነቶችና ተንቀሳቃሽ መገናኛዎችን ይሰልላሉ ተብሎ እንደሚታመን ጆንም ባኩ ይናገራሉ።
Not all of them, but some of these governments are using those anti-terrorism laws to spy on citizens.
ሁሉም ሳይሆኑ አንዳንዶቹ በጸረ ሽብር ህጎቻቸው ዜጎችን ይሰልላሉ፣ መረጃ ይሰበስባሉ። ይሄ ደግሞ ሽብርተኝነትን ለመዋጋት የሚጠቅማቸው ሆኖ ሳይሆን ህዝቡን ለመቆጣጠርና ስልጣን ላይ ለመቆየት ስለሚረዳቸው ነው።
ጽህፈት ቤቱ ለንደን የሆነው ቻታም ሃውስ የአፍሪካ ተመራማሪ አዶጆይ አንያም አዱም ህዝብ በኢንተርኔት አማካይነት የሚያሰማውን የተቃውሞ ድምጽ ለማፈን መሞከር ላይሰራ እንደሚችል ነው የሚናገሩት። ስለምን ቴክኖሎጂውና ማህበራዊ መገናኛው በየጊዜው እየተሻሻለ ስለሆነ ሰው በዚህ ጋር ሲዘጉበት በሌላ መንገድ የሚነጋገርበት ማግኘቱ አይቀርምና ብለዋል።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከምሽቱ 3 ሰዓት ከ26 ደቂቃ ነው። ወደለም ማድረስ ያለነች አሁን ትንሽ የመዝናኛ ጊዜ ያስፈልገናል።
አዎ በጣም
ይሄ ድምፃዊ እንዳይረሳ ማን ነው ወይ?
ማን ነው?
ጥላሁን።
እሱንም ማን
ጥላሁን እንጋብዝ ነው። መልካም ምሽት አድማጮች። ከዛ ወደሚቀጥለው ዝግጅት እናልፋለን። በነገራችን ላይ የዕለቱ አብይ ርዕስም እየተዘጋጀ እየተሰናዳ ነው፣ እንደደረሰ እናቀርባለን። መልካም ምሽት። አድማጮች ፕሮግራማችን ይቀጥላል። እንዳልኩት በመሰናዳት ላይ ያሉ ዝግጅቶች እንደደረሱ ይቀርባሉ። ዛሬ ዕለቱ ሐሙስ ነው። የባህል መድረክ ተረኛ ቅንብር ነው። ወደዛ እናልፋለን።
የአሸንዳ በዓል በመቀለና በተንቤን በልዩ ድምቀት ተከብሯል። የተንቤንና የዋግ ህምራ ልጃገረዶች በዓሉን በጋራ ማክበራቸውም ታውቋል። የአሸንዳ በዓል ዩኔስኮ ለመመዝገብ የሚያስችለው መመዘኛ ማሟላቱንም ሰሞኑን በመቀለ በተካሄደው ውይይት ተገልጿል። ዘንድሮ የበዓሉ አከባበር አገር አቀፍ መልክ እንዲኖረው መደረጉንም ተዘግቧል። ግርማይ ገብሩ ያቀርበዋል።
አድማጮቻችን እንግዲህ እንደሚታወቀው ትግራይ ክልል ውስጥ በተለይ አሸንዳ የሚል በተለይ ልጃገረዶች የሚጫወቱት ባህላዊ ጨዋታ አለ። በሌሎች አካባቢዎችም ሌላ ሲያሜ ተሰጥቶት በዓሉ እንደሚከበር እናቃለን። ኋላ መጣበታለሁኝ። አሸንዳን በሚመለከት ስላነሳሱ እንዲገልጹልኝ አባታችን ሊቀ ሊቃውንት ያሬድ ካሳ ስለዚህ የሚሉት ነገር እስኪ ልስማ።
እሺ፣ በጣም ጥሩ ነው። ማንኛውም ባህላዊ ነገር ሁሉ መሰረት አለው። በተለይ በዓላትን ተንተርሶ የሚደረጉ ባህሎች መሰረታቸው ሃይማኖት ነው። ስለዚህ የአሸንዳ በዓል መሰረታዊ ይዞታው ሃይማኖታዊ ነው። ይሄ በዓል የሚከበረው ነሐሴ 16 ቀን ነው። ነሐሴ 16 ቀን ደግሞ እመቤታችን ቅድስት ድንግል ማርያም ከዚህኛው ዓለም ወደዚያኛው ዓለም ያረገችበት ወይም የተዘዋወረችበት ቀን ነው። በዓለ ፍልሰታ ተብሎ ይነገራል። ፍልሰታ ማለት መዛወር ማለት ነው። ፍልሰታ እርገታ ተብሎ ይነገር ይችላል። ቅድስት ድንግል ማርያም ሁላችን እንደምናውቀው የመድኃኒታችን የጌታችን የኢየሱስ ክርስቶስ እናት ናት። እናቱ እንድትሆን ስለመረጣት ምንም እንኳ የአምላክ እናት ብትሆንም የአዳም ልጅ ናትና እንደ አዳም ልጅ ሁሉ መሞት ስለነበረባት እንደ ማንኛውም የአዳም ልጅ ከዚህ ዓለም በሞት ተለይታለች። ከተለየች በኋላ ግን በሶስተኛው ቀን እንደ ልጇ እንደ ኢየሱስ ክርስቶስ ከሙታን ተለይታ ከመቃብር ተነስታ ወደ ሰማይ አድጋለች። በምታርግበት ጊዜ ግን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ ቅዱሳት አንስት በፊት በኋላ በቀኝ በግራ አጅበው በዝማሬና በእልልታ በማህሌትና በደስታ እንዳሳረጓት የቤተ ክርስቲያን ታሪክ ይናገራል። በተለይም ደናግል ቅዱሳት አንስት የምንበቃብሽ ክብራችን ችን የሰጠን እግዚአብሔር ይመስገን እያሉ እያመሰገኑ እንዳሳረጓት አሁን የቤተክርስቲያን ታሪክ ይናገራል። በተለይ በዓሉ የደናግል ሴቶች በዓል ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ባለችበት ሁሉ በዓሉ ይከበራል። በተለይ ሸንዳ ጣጥቆ ይህን ጫወታው ግን የሴቶች ነው። ለምንድን ነው እሱ የሆነው? ቅድስት ድንግል ማርያም እንደምናውቀው በጾታዋ ሴት ናት። በተለይ ደግሞ ሴቶች ደግሞ ያከብሯታል። ስለዚህ ነው መጽሐፍት ሁሉ ምኩን ለደናግል፣ ቅድስት ድንግል ማርያም የደናግል መመኪያ ናት፣ የደናግል ክብር ናት። ቀድሞ ወንዶች ሴቶች ይመኩባቸው ነበር። በእናንት ምክንያት ሞት መጣ፣ በእናንት ምክንያት ከምድር እስከ ገነት ወጣን፣ በእናንት ምክንያት ስህተት ተደረገ፣ ሔዋን ባጠፋችሁ ተብሎ ይነገር ነበር፣ ይመኩባቸው ነበር። ጌታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም ከተወለደ ወዲህ እንደገና ደግሞ ሴቶች ደግሞ በበኩላቸው በሔዋን ምክንያት እናንተ እንደምትሉት ሞት የሚመጣ አሁንም በቅድስት ድንግል ማርያም ከእኛ በተወለደችው የእኛ ወገን መሆነች በቅድስት ድንግል ማርያም ድህነታችን ተመልሷል። በሔዋን ምክንያት ከምድረስ ወጣን ብትሉም በቅድስት ድንግል ማርያም እንደገና ወደ ምድረስ ወደ ገነት ተመልሰን ወይም ተመልሳችሁ የምትገቡ ናችኋል ብለው ደግሞ የሚመኩባት ስለሆነ አፋቸውን ሞልተው። ስለዚህ ነው አብዛኛው በሴቶች በዓሉ የሚከበረውና መሰረታዊ አመጣጡ የቅድስት ድንግል ማርያም በዓል በመሆኑ ነው። ይሄ አሸንዳ የሚታጠቁት ቀደም ብሎ ታሪክ እንደሚነግረን የወርቅ ዛፍዛፎ ነበር ታጥቀው የሚያሸዋሸው ይባላል። ወርቅ ዛፍዛፎ ግን ሁሉም ያገኘው አይደለም። በተለይ በቤተ መንግስት አካባቢ እንደዚህ በጣም ያላቸው ካልሆነ በቀር ሁሉ ሊያገኘው አይችልም። ከጊዜ በኋላ ግን ይሄ እየቀረ ሁሉ የአሸንዳው ለትጥቅ የሚመች ሰፋ ያለ ቅጠል እሱን ተደረገ። ከጊዜ በኋላ እንደገና ነው ወደ ቅጠሉ ተመልሷል። እና አሁን እንደተባለው ማንኛውም በምናከብርበት ጊዜ መሰረታዊ ነገሩ ማወቁና መነሳቱ ታሪኩ ያማረ ይሆናል። መነሻ ሲኖረው ነው ማንኛውም ታሪክ ትክክለኛ መሆን ያለበት። ምንጭ የሌለው ነገር ግን እንደዚህ ከየት እንደመጣ የማይታወቅ ከሆነ የቆየ አስቸጋሪ ስለሚሆን ምንጩ የግድ መታወቅ ጥሩ ነገር ነው። እናም በመጠኑ ይሄ ይመስላል ማለት ነው።
የአሸንዳ በዓል እንግዲህ በኢትዮጵያ ውስጥ በተለያዩ አካባቢዎች የተለያየ አይነት ስያሜና አከባበር አለው። በተለይ ትግራይ አካባቢ ውስጥ መቀሌና ተንቤን አካባቢ እስከ አንድ ሳምንት የሚቆይ የአሸንዳ ሳምንት መከበር ጀምሯል። ሰቆጣ አካባቢም እንደዛ ሻዴ የሚል ስያሜ ይዞ እዛ አካባቢም የሻዴ ሳምንት እየተባለም እየተከበረ ነው ያለው። ስለዚህ የሚሉት ነገር ይኖራል አባታችን?
አዎ፣ እንግዲህ የስያሜ አንጠራር እንደየሀገሩ ሊቀያየር ይችላል። በተለይ ዋግና ትግራይ ከመሰረቱ አያያዛቸው አንድ ነው። የሰሜኑ አካባቢ በትግራይ በርትቶ ወይም ደግሞ ጎልቶ ይታይ እንጂ በራያም እስከ ላስታ ሁሉ ይደረጋል። አሁንም አለ፣ በላስታ ሁሉ አለ። በተለይ ከመሴ ወዲህ ያለው የሰሜኑ ወሎ የሚባለው ሁሉ ይታወቃል። እንደ ትግራይ ባይጎላም ሻደ የሚለው ቋንቋ ከአገውኛ የቋንቋ ነገር ነው። ትርጓሜው እሱ ነው፣ አሸንዳ የሚለው ነገር ነው። በትግራይም ቢሆን ትንሽ ይለያያል። ተንቤን እንደርታ ይዞ ይሄ ከ16 ይጀምራል። በአክሱም ደግሞ ከነሐሴ 24 ነው የሚጀምረው። አይን ዋሪ ነው የሚባል ስምተ እንደሆነ አንድ ህፃን የተሸክሙ ወልስ በርሳቸው ላይ ተሻካክመው ህፃኗ ከአንድ ስለ ተሸክምና ከትክሻ ኋላ ወይም ደግሞ ማጅራቷ ላይ ቆመ እንደዚያ ዘፍኑ ነበር። አክሱም ደግሞ እዚያ ነው ያየሁት። ከ24 ነው የሚጀምረው። እነሱ እንደገና ደግሞ እንደየሀገሩ ይለያያል።
አባታችን ሊቀ ሊቃውንት ያሬድ ካሳ ስለ አሸንዳ ወይም ደግሞ ሻደይ ባህላዊ በዓል አከባበርና አነሳሱን በሚመለከት እየገለጹልንና በጣም እናመሰግናለን።
በጣም ጥሩ ነው። እኔም አመሰግናለሁ። በዓሉ የተቀደሰ የከበረ በዓል ያደርግልን፣ ክረምቱ ደግሞ ለጋስ ክረምት ያደርግልን እግዚአብሔር።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሉላን የተካው ግርማዬ እናመሰግናለን። እንግዳውንም ሊቀ ሊቃውንትንም ከልብ እናመሰግናለን። እስክንድር በገባው ቃል መሰረት ተከታዩን ከቀድሞ ፕሬዚዳንት ዶክተር ነጋሶ ጋር ያደረገውን ውይይት ይቀጥላል። እንደተገለጠው መጀመሪያ ላይ በተለያዩ ክልሎች ያሉ ህዝባዊ እንቅስቃሴና ግጭቶች አፋጣኝ ምላሽ ካልተሰጣቸው አገሪቱን ወደ እርስ በርስ ግጭት ሊያመሩ ይችላሉ ብለው አስጠንቅቀዋል። ያን በተመለከተ እስክንድር ይቀጥላል። ቀጥል እስክንድር።
የቀድሞው የኢትዮጵያ ፕሬዝዳንት ዶክተር ነጋሶ ጊዳዳ እንደጠቆሙት በአሁኑ ጊዜ ያለው የተቃውሞ እንቅስቃሴ ሰፋ ያሉ ችግሮች ምልክት ነው። በዚህም መሰረት እርሳቸው እንዳብራሩት በግንቦት 2007 ምርጫ ተካሂዶ አመት ሳይሞላው ሰፊ የተቃውሞ እንቅስቃሴ መነሳቱ በምርጫው አካሄድ ላይ ጥያቄ ያስነሳል። በኦሮሚያው የተቃውሞ እንቅስቃሴ ወጣቶችና አርሶ አደሮች በስፋት መሳተፋቸውም ጥያቄያቸውና ችግራቸው ምን እንደሆነ መመርመርን የግድ ይላል ብለዋል። የአሁኑ የተቃውሞ እንቅስቃሴ ያልተመለሱ የማንነት ጥያቄዎች እንዳሉ ማመልከቱንም አብራርተዋል።
የማንነት ጥያቄዎች ጎልተው የወጡበት ነው። የኮንሶ አለ፣ የቅማንት አለ፣ የወልቃይት ጠገዴ ጉዳይ አለ። የኦሮሚያም በአንድ በኩል የማንነት ጥያቄ ነው እና እነዚህ ጥያቄዎች ወይም ደግሞ ጉዳዮች የብሔር ጥያቄ ያልተፈቱ የብሔር ጥያቄዎች እንዳሉ በህገ መንግስቱ መሰረት ያልተፈቱ ጥያቄዎች እንዳሉ የሚያመለክት ይመስለኛል።
የቀድሞ ፕሬዝዳንት አክለው እንዳሉት በህገ መንግስቱ ላይ አገራዊ መግባባት አለመፈጠሩም በዚህ ወቅት መታየት ያለበት ጉዳይ ነው።
እስካሁን ድረስ ጭቅጭቆች ያሉባቸው አንቀጾች አሉ። አሁን ለምሳሌ ስለ አንቀጽ 39፣ ስለ ባንዲራ፣ ስለ ፌዴራል ስርዓት የመሳሰሉ ጥያቄዎች የሚነሱባቸው እና ጭቅጭቆች የቀጠሉባቸው እንትኖች አንቀጾች አሉ። እነዚህም አንዱ ምክንያት ታይቶ እንደገና ህገ መንግስቱ ታይቶ ሰፊ ተሳትፎ እና ውይይት ተካሄዶበት ለምንድን ነው የማናሻሽ የሚለውን ጥያቄ የሚያስነሱ
በተቃዋሚ ሰልፈኞች እየተነሱ ያሉ ጥያቄዎችን ለመመለስ የአጭርና የረጅም ጊዜ እርምጃዎች እንደሚያስፈልጉም ዶክተር ነጋሶ አብራርተዋል። በአጭር ጊዜ ሰብአዊና ዲሞክራሲያዊ መብቶችን የተመለከተውን ጨምሮ በህገ መንግስቱ የሰፈሩትን ድንጋጌዎች ማክበር፣ በረጅም ጊዜ ማለትም በጥቂት ዓመታት ውስጥ ደግሞ ህገ መንግስቱን አገራዊ መግባባት የተፈጠረበት አድርጎ ማሻሻል እንደሚያስፈልግ ነው የጠቆሙት። በህዝቡ የሚነሱትን ጥያቄዎች ለመፍታት እንደሚሰራ ገዢው ፓርቲ ሲገልጽ ቆይቷል። ሰሞኑን የተሰበሰበው የኢሃድግ ስራ አስፈጻሚ ኮሚቴም የችግሩ ምንጭ ስልጣንን ካላግባብ መጠቀም ነው፣ በዚህም ላይ እርምጃ እወስዳለሁ ብሏል። ዶክተር ነጋሶ እንደሚሉት ግን ይህ ጥሩ እርምጃ ቢሆንም የህዝቡን ጥያቄዎች ሙሉ በሙሉ አይመልስም።
በአንድ በኩል ኢሃድግ በህዝብ የሚነሱትን ጥያቄዎችና የህዝብን ችግሮች አቅም የሚል እንትን እንድምታ ላይ ለመድረስ ወይም ደግሞ ትርጉም ላይ ለመድረስ አልችልም። ያውቃል፣ በእኔ እይታ ይሰማል። ችግሩ ያንን ተቀብሎ ሁኔታዎችን ለማሻሻል እና ራሱንም ለማሻሻል ፍቃደኛ ነው ወይ የሚለው ጥያቄ ነው የሚመጣው። ሆኖም በእኔ እይታ ኢህአዴግ ስራ አስፈጻሚ ኮሚቴ በቀደም ያወጀው እቅድ አለኝ፣ ከጥቅምት ወር ጀምሮ ተግባራዊ አድርጋለሁ ያለው አንዳንዱ ህዝብን የመስማት ህዝብን ይሰማለሁ ብሎ አሁንም እያካሄደ ነው ውይይቶችን ይቀጥላል። እሱ ጥሩ ነው። የጥገኝነትና ክራይ ሰብሳቢነትን በስፋት ዋጋ እታገላለሁ ይላል። ጥሩ ነው። ስልጣን ካላግባብ መጠቀም አለ፣ ይህንንም እታገለዋለሁ የሚል እንደዚሁም መልካም አስተዳደር እንዲመሰረት አድርጋለሁ፣ ልማትንም በተለይ ለወጣቶችና ለአርሶ አደሮች ጠቃሚ በሆነ መንገድ እሰራለሁ እያለ ነው። ጥሩ ነው፣ ግን ይሄ አይበቃም በእኔ እይታ። በተጨማሪ ምን መደረግ አለበት በሚለው አንደኛ በህዝብና በተለይ በወጣቱና በመንግስት መካከል ያለመተማመን ተፈጥሯል። ኮንፊደንስ ቢልዲንግ ስራ መካሄድ አለበት።
መተማመንን የመፍጠር ስራ
አሁን ለምሳሌ ብዙ ሰዎች ታስረዋል፣ እንደዚህ መፈታት አለባቸው። ይህንን በምልበት ጊዜ ወንጀለኞች፣ ሰውን የገደለ ንብረትን ያጠፋ ግለሰብ ሊጠየቅበት ይችላል። ግን ይሄ ሁሉ ሰፊ እስር ለምንድን ነው የሆነው የሚል ጥያቄ ስላለኝ እና በስፋት የታሰሩ ሰዎች እንዲፈቱ እንደገና
በተቃውሞ እንቅስቃሴ የታሰሩ ማለት ነው።
አዎ። እንደገና ደግሞ የደረሰው የንብረት የሰው ህይወት የጠፋ አለ እና ይሄም በገለልተኛ አጣሪ ቡድን መጣራት አለበት። ተጣርቶ ወደ ፍትህ የሚቀርብ የመንግስት አካልም ካለ መንግስት አካል ውስጥ የሚሰሩ ግለሰቦች ካሉ መጠየቅ አለባቸው። በግለሰብም ደረጃ ይህንን ያደረጉም ካሉ መጠየቅ አለባቸው። የፍትህ ጉዳይ እና ካሳም መታየት አለበት ብዬ ነው የምገምተው። አንዱ ይሄ ነው። ሌላው ሲሰሙ ለነበሩ ጥያቄዎች ወልቃይት ጠገዴ አለ፣ በኦሮሚያ የሚነሱ ጥያቄዎች አሉ። ለእነዚህ ጥያቄዎች ቶሎ መልስ የመስጠት ተጨማሪ ጉባኤ ደግሞ ጉባኤ በምልበት ጊዜ ኢህአዴግን ጨምሮ የተለያዩ የተቃዋሚ ፓርቲዎችም ጨምሮ የሲቪክ ማህበራትም ካሉ እነሱን ጨምሮ የሃይማኖት ድርጅቶች፣ የምሁራን የሚሳተፉበት የሀገር ሽማግሌዎች የሚሳተፉበት ተጨማሪ ጉባኤ መንግስት ብቻ የሚያካሄደው ጉባኤ ሳይሆን መርቶ የሚያካሄደው ሳይሆን በገለልተኛ አካል የሚመራ ጉባኤ ተካሂዶ ጥያቄዎች እንደገና በደንብ እንዲሰሙና የመፍትሄ ሀሳብ የሚቀርብበትና እነዛ የመፍትሄ ሀሳቦች ደግሞ ወደ እቅድ ገብተው ሁሉም ተረባርቦ እነዛን ችግሮች የሚፈታበት ሁኔታ ሊፈጠር ይገባል የሚል እንትን አለኝ።
እንግዲህ የመጨረሻ ርዕስ አድርገዋለሁ። እርስዎ ለስድስት ዓመታት ፕሬዚዳንት ሆነው አገልግለዋል፣ የሀገሪቱ ፕሬዚዳንት ሆነው አገልግለዋል። በዚህ አይነት ጊዜ ውስጥ በዚህ አይነት ወቅት የፕሬዚዳንቱ ሚና ምንድን ነው? ፕሬዚዳንቱ አሁን ያሉት ፕሬዚዳንት ዶክተር ሙላቱ ተሾመ ምን አይነት ሚና ሊጫወቱ ይችላሉ?
በጣም ከባድ ነው። ህገ መንግስቱን ካየ የዚህ አይነት ሁኔታ ሲፈጠር ጣልቃ የመግባት እንትን መብት አይሰጥም ለፕሬዚደንቱ። ሆኖም ግን አንደኛ በፕሬዚደንቱ የሁሉም ወኪል መሆን ያለበት ነው።
ርዕሰ ብሔር ስለሆነ
ከፓርቲዎች በላይ ተለያዩ ብሔር ብሔረሰቦች በላይ ሲቪክ ማህበራት በላይ ከሁሉም በላይ ሆኖ አባት ነው ፕሬዚደንቱ እና ስለዚህ ለኢህአዴግ ሀሳቦች ሊያቀርብ ይችላል። የሃይማኖት ድርጅቶችን ጠርቶ ከማናገር ሐሳብ ከመስማት አቋያ ያኔ እኔ ነበርኩ ጊዜ የፓርቲዎችን ተቃዋሚ ፓርቲዎችን ተገናኝቼ እንትባልልም አትሊስት የሃይማኖት ድርጅቶችን አናግሬያለሁ።
ዶክተር ነጋሶ ጊዳዳ የቀድሞው የኢትዮጵያ ፕሬዝዳንት እንደዚሁም የቀድሞው የተቃዋሚ ፓርቲ መሪ አሁን በግል የሚንቀሳቀሱ በጣም ነው ማመሰግነው ስለጊዜዎት በአሜሪካ ድምጽ ሬዲዮ አድማጮች ስም።
እሺ እኔ ማመሰግናለሁ።
በምዕራብ አማራ በፍኖተ ሰላም ከተማ ዛሬ በተፈጠረ ግጭትና የአንድ ሶቤት ለማቃጠል ሙከራ በተደረገበት ወቅት ከባለቤቱ በተሰጠ ምላሽ የአንድ ሰው ህይወት መጥፋቱና ቤቱ መቃጠሉን የክልሉ መንግስት ቃል አቀባይ ለቪኦኤ ገልጸዋል። በጎንደር ከተማ ትላንት የተጀመረው ስራ ማቆም አድማ ዛሬም ቀጥሎ መዋሉን፣ በባህር ዳር ደግሞ በአድማ ላይ ተሳትፋችኋል የተባሉ የንግድ ድርጅቶች እየታሸጉ መሆኑ ተገልጿል። ሰለሞን አባተ የከተማዎቹን ነዋሪዎች የሰማያዊ ፓርቲን አመራር አባልና የአማራ ክልል መስተዳድርን ቃል አቀባይ አነጋግሮ ተከታዩን ዘገባ አዘጋጅቷል።
ወደ አማራ ክልል ደዋውዬ ያነጋገርኳቸው ነዋሪዎችና የሰማያዊ ፓርቲ ምክትል ፕሬዚደንት በተለያዩ የክልሉ አካባቢዎች ውጥረት የበዛባቸው ሁኔታዎች እንዳሉ ነው የነገሩኝ። ጎንደር ላይ ያገኘኋቸው ነዋሪ በተለይ ትናንት ምሽት ላይ የወልቃይት የአማራ ማንነት ጥያቄ ኮሚቴ መሪዎች አንዱ የሆኑት ኮሎኔል ደመቀ ዘውዴ በሚገኙበት አንገረብ ማረሚያ ቤት አካባቢ በተፈጠረ ሁኔታ መፋጠጥ ተፈጥሮ እንደነበረ ነግረውኛል።
ኮሎኔል ደመቀ ዘውዴ የተመለከተ ትንሽ ውጥረት ነበረ። እዛ ምክንያቱ ደግሞ ሁለት የመከላከያ ፓትሮል መኪኖች የተጫኑ የታጠቁ ኃይሎች ወህኒ ቤት ድረስ ሄደው ለመግባት ሞክረው ነበረ እና ያ ነገር በቀጥታ ኮሎኔሉን ለመውሰድ በተደረገ ሙከራ ጋር ተያይዞ ውጥረት ፈጥሮ ነበረ።
ወዴት ለመውሰድ ነበር?
እንግዲህ ምንድን ነው የሚባለው፣ ወደ ማዕከላዊ ተላልፎ ይሰጠን ወዘተን ብዙ እንቅስቃሴዎች ነበሩ ከዚህ በፊት።
ማዕከላዊ ማለት ወደ ፌዴራል መንግስቱ ማለት ነው?
ያ ነው እንትን ያለ። በሌላ በኩል ደግሞ አንድ ተጠርጣሪ ከወር በላይ በቁጥጥር ስር ውሎ ፍርድ ቤት ሳይቀርብ ከሳሽ ሳይኖር ክስም ሳይመሰረት ተከሳሽም ሳይቀርብ አራት ጊዜ ቀጠሮች ተደርጓል። ይሄ ደግሞ ህጋዊ አይደለም ነው። እችን ክፍተት ተጠቅሞ የፈለጉትን ነገር ለማድረግ ሊሞክሩ እንደሚችሉ ነበር እንትን የሚደረገው የሚጠበቅ ነገር ነበር እና አሁንም የሚባለው ያ ነው። በቃ ሞክረው እንደነበረ ግን ሰዎቹ ሲጠየቁ እዛ መከላከያ ሰራዊት እስረኛ አለ ደሞዝ ለመስጠት ነበር ያሉት።
ደሞዝ?
ደሞዝ ለመስጠት ማለት ነው።
ለማ? ለእስረኛው?
ለእስረኛዋ። እና ይህ ሲሉ እንግዲህ እንደዛ ከሆነ ሁለት ሰዎች ብቻ ለዛም ትጥቃችሁ ፈታችሁ ለማንኛውም ሲቪል ለመግባት አለባችሁ ተብለው በወህኒ ቤቱ ሰራተኞች ሲነገራቸው አይሆንም ብለው ትንሽ ፍጥጫ ምናምን ተከስቶ ነበር። በመጨረሻ ግን ተመልሰው ሄደዋል ነው። ይህን እንትን ያለ እና ይህን ነክ የሆነ ሰው ትንሽ ተረብሾ ነበረ። አሁን እንደተረጋጋ ነው የሚነገረን። እዛ አካባቢ የኛ ልጆች ሄደው ነበር። የኛ ልጆች እዛ አካባቢ ነበሩ። መንገድ ለመዝጋት ሁሉ ተሞክሯል። ማታ ላይ ማለት ነው። ሰው ወጥቶ ነበር የተወሰነ እና ትክክለኛ መረጃዎች ናቸው።
ሰው ወጥቶ ነበር ስትለኝ ምን ማለት ነው?
ሰዎች ወጥተው ነበር ማለት እንግዲህ ኮሎኔሉን ይዞ ለመሄድ የሚያደርጉት እንቅስቃሴ ነው ተብሎ ስለታሰበ ኮሎኔሉን አሳልፈን አንሰጥም ብለው መንገዶች ዘግተው ያው ከመጨረሻውን ለመፋለም ነበረ ወጡት ሰዎቹ። እና ብቻም ሳይሆን እስረኞቹ ራሱ አድማ ፈጥሯል ከውስጥ።
ምን አይነት
በቃ መከላከያ ላይ ልጅ መጣ ያ ማለት ኮሎኔሉ ወስደው ያ ደግሞ እኛ አንፈቅድም፣ ስለዚህ ወደ ውስጥ አንገባም፣ ወደ እስር ቤቱ ማለት ነው ውጭ ላይ ነበሩ ግቢ ውስጥ ወደ ውስጥ አንገባም ብለው እንደውም እስከ ሌሊቱ ስድስት ሰዓት ላይ የቆዩ ነበሩ። የመጨረሻ አሳዩን አንገባም ብለው ቀርቦላቸው አይተውት ነው የገቡት።
ወጣ የተባለው ሰው ከየት ነው የወጣው?
እሱ ወደ አንገረብ ማረሚያ ቤት ማለት ነው ከከተማ ወጣ ያለ ቦታውና ወደዛ አካባቢ ነበር እንቅስቃሴ ያደረገው።
ብዙ ሰው ነበረ የወጣው?
ወደ 200 ምናምን አካባቢ የሚሆን ሰው ወጥቶ ነበር ነው።
በሌላ በኩል ደግሞ ጎንደር ዛሬ የሚዋለችው ጭር ብላ ነው። በእኚሁ ነዋሪ ማኝነት
አድማው አሁንም ዛሬም እንደቀጠለ ነው። ትላንት ማታ አካባቢ ያው የተኩስ ድምጾች ይሰሙ ነበር። ጥርት ያለ መረጃ ባይኖር ማን ወዴት እንደተኮሰ እንትን ባይልም አሁንም ራሱ ተኩስ አለው። ወህኒ ቤት አካባቢ ተኩስ አለ የሚል መረጃ ደርሶኛል። ትላንት ማታም ራሱ እንደዚህ አራት ጥይት እዛ ልዩ ኃይሎች ማለት ነው ወህኒ ቤት ጋር ያሉት ተኩሰው እንደነበረ እንደዚህ መረጃ እንትን አለ እና በአጠቃላይ ስና አሁን ምንም የተረጋጋ ነገር አለ ማለት አይቻልም። መከላከያው እስካለ ድረስ እንደዚህም የሚወስዳቸው እርምጃዎች እስከቀጠሉ ድረስ ምንም የሚረጋጋ ነገር አለ አይመስልም እና ውጥረት የለገሰበት ቀን ነው ዛሬ ራሱ። አድማው ለአምስት ቀን እስከተባለ ድረስ ዛሬ ሁለተኛ ቀኑ ነው። ተጨማሪ ሶስት ቀኖች ይቀሩታል ማለት ነው።
የትራንስፖርትም አገልግሎት ሰጪዎች፣ ሱቆች ሁሉም ዝግ ናቸው ዛሬ የዋሉት?
አዎ ዛሬም ዝግ ናቸው። ተዛዝሬ ለማየት የሚሞክርኩት ያው የማገቢያ ትንሽ ክፍት የሆኑ እንትኖች የሉም። ያው ህዝባውንም አደሙ ነው አድማው እየተገበረው እንደሆነ ማየት የሚቻለው ማለት ነው።
ይህ በእንዲህ እንዳለ ካለፈው እሁድ እስከ ትናንት ለአራት ቀናት የአገልግሎት ሰጪዎች አድማ በተመታባት ባህር ዳር ዛሬ መንግስቱ አድመኞች በተባሉ ድርጅቶች ላይ እርምጃ እየወሰደ መሆኑን ከዚያው ያነጋገርኳቸው ነዋሪ ገልጸውልኛል።
በባህር ዳር ዛሬ ያለው ሁኔታ ድርጅቶች ተከፍተዋል። ሆኖም ግን አመራሮች ለሚዘግተው ሰነበቱ በሚል የሆነ ድርጅቶችን እየለዩ እያሸጉ ነው ያሉት። በተጨማሪም ደግሞ ሰራተኞች ሰኞ ከስራ ገበታችሁ አልተገኛችሁም ለቆሙ አድማ አባል ሆናችኋን በሚል ማስጠንቀቂያ ደብዳቤዎች ለእያንዳንዱ የመንግስት ሰራተኛ ሰኞ ላለመጣ ማስጠንቀቂያ የመጨረሻ ማስጠንቀቂያ ተሰጥቶታል በአመራሩ አማካኝነት። እዚያ በተረፈ አሁን ማስጠንቀቂያው የነጋዴ እንትኖች በቃ የሚያሽጉባቸው በጣም ማህበረሰቡ ትንሽ ቅሬታዎች ምኖች አሉበት። አሁን ሰንብቶ ዘግቶ ሰንብቶ ዛሬ መክፈት ሲጀምር አመራሩ ደግሞ ተሰባስቦ እንደዚህ ማሸጉ ተገቢ አይደለም እያለ ነው እያጉረመረመ ያለው። በዚህ በባህር ዳር በኩልም እነዚህ ናቸው ያሉት።
ብዙ ድርጅቶች ታሽገዋል?
ብዙ ናቸው። ከየንት ሆነ የታሸጉት ከየቻሉ የሚባሉ ድርጅቶች ታሽገው ነው ያሉት። ነገም ይቀጥላል ያሸገው
ተገልጿል። እንደዚህ ተብሎ
አዎ በቃ ያለው እንትን በቃ በዛው ላይ በቃ ይሄዳል ድርጅቱን እቃዎችን እንዲያስገባ አድርጎ በቀጥታ እየታሸገ ነው ያለው።
እነማን ናቸው እያሸጉ ያሉት?
የንግድ ጽሕፈት ቤት ባለሙያዎች፣ አመራሮች፣ የፖሊስ አካሎች አብረዋሉ።
ይህንን ሲያደርጉ የሚነሱ ግጭቶች፣ ጭቅጭቆች አሉ?
የለም። ባህር ዳር ዘመ ብለው ነው እንትን እያሉ ያሉት። ነገም ተጠናክሮ ይቀጥላል። ሌላ ልዩ ኃይል ተጨምሮ እንትን ማለት አለበት በሚል ዛሬ የሚደርሱበት ደርሰው ወደ ነገ ቀይረውት። የግብይት ቦታዎች እጥረት የለም፣ ግን ማህበረሰቡ ጥያቄዎችን ጠይቋል። የዚያ ምላሽ እንዲሰጠው ነው እየጠበቀ ያለ። በተቃራኒ ግን ድርጅቶች ማሸግ እናንትን ማለቱ ተገቢም አይደለ እያለ ነው እየጠየቀ ያለ። አሁንም
በሌላ በኩል ግን በአማራ ክልል የተለያዩ አካባቢዎች ተጨማሪ ውጥረትና ግጭቶችም የተስተዋሉባቸው ሁኔታዎች እንደነበሩ የሰማያዊ ፓርቲ ምክትል ፕሬዚደንት አቶ ለገሰ ተፈረደ ይነግረውኛል። ትናንት ሰልፍ ተደርጎባት በነበረችው ፍኖተ ሰላም ከተማና አካባቢዋ የዛሬ ሁኔታ ይጀምራሉ አቶ ለገሰ።
ዛሬ የፍኖተ ሰላሙ ተባብሶ ቀጥሏል። በዛም አካባቢ ያሉ አጎራባች ወረዳዎች ተዛምቷል። ትናንትና ሰላማዊ ሰልፍ አድርገው የተጎዱ ሰዎች አሉ። በጥይት የተመቱና ሆስፒታል የገቡ አሉ።
ስንት ሰው ተመታ? ስንት ሰው ሆስፒታል ገባ? የት ሆስፒታል ነው የገባው?
መረጃውን ለማጠናከር የሄዱ ሰዎችን ስለሚያባርሯቸው በትክክል ማወቅ አልተቻለ። አይፈቅድም ያው ደህንነትና ጥበቃው ፖሊስ። አሁን ደግሞ ሌሎች ወረዳዎች ላይ እዛ አካባቢ ያሉ አራት ሌሎች ወረዳዎች ላይ ሰላማዊ ሰልፉ ቀጥሏል።
ምን ወረዳዎች ናቸው?
ቤት ውስጥ አጎራባች ወረዳዎች ናቸው። አንዱ ጅሩ ምን የሚባል ነው። ሌላው ባህር ዳር ወደዚህ ያለ ወረዳ ነው። መራዊ የሚባልም ወረዳ ላይ አለ። እንደውም መራዊ ላይ አንድ ቄስም ታስረዋል። አሁን ዘላለም ሞት ባይኖር የሚባሉ
ለምን ታሰሩ?
እንቅስቃሴውን ያስተባብራሉ፣ እንቅስቃሴውን እየመሩ ነው በሚል ቄሱም አሁን በቁጥር ስር ውለዋል። መራዊ
ግንኙነት አላቸው እንዴ ከእናንተ ጋር ወይም ከሌሎች የፖለቲካ ፓርቲዎች ጋር? እኚህ ቄስ
ምንም ግንኙነት የለውም። ህዝቡ ነው አሁን እንቅስቃሴውን እየመራ ያለው። ያው መንግስት ግን በሀሰት ውንጀላ እነሱ ናቸው የሚመሩት እያለ ሰማያዊ ፓርቲን ይከሳል። ያው የራሱን ጉድ መሸፈን ሲያቅተው፣ የራሱን ችግር መቅረፍ ሲያቅተው ያላስፈላጊ ውንጀላዎች ድሮም የነበሩበት ነው። አሁንም እንግዲህ አልሞት ባይ ተጋዳይ እያደረገ ነው።
ከአቶ ለገሰ ተፈረደኝ ጋር ያደረግኩት ሙሉ ቃለ ምልልስ ዌብሳይታችን ላይ ከዚህ ዘገባ ጋር ተያይዞ ይገኛል። የክልሉ መንግስት ሁኔታውን ለማርገብና ለሚነሱ ጥያቄዎች መልስ ለመስጠት እየሰራ ነው ብለውኛል የአማራ ብሔራዊ ክልላዊ መንግስት የኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ንጉሱ ጥላሁን። አቶ ንጉሱ ጥላሁን አመሰግናለሁኝ። እንግዲህ ለጊዜው መሽቷልም ሰዓቱ ድካም ላይም ነው የዋሉት። ወደ ጉዳዩ ልግባና እስቲ ዛሬ በአማራ ክልል ውስጥ ያለው ሁኔታ ይቅርታ፣ ይህ ድምፅ በሌላ በአጋጣሚ ተተክቶ ነው። ሙሉ ከአቶ ለገሰ ጋር ይቅርታ፣ ከአቶ ንጉሱ ጋር ያደረግኩት ቃለ ምልልስ በዌብሳይታችን ላይ ይገኛል። ወደሚቀጥለው መረጃ ልለፍ። አቶ ንጉሱ በነገሩኝ መሰረት የክልሉ መስተዳድር እየተከናወኑ ናቸው የሚባሉ ስራዎችና የተካሄዱ ግምገማዎችን አስመልክቶ የክልሉ ፕሬዚደንት አቶ ገዱ አንዳርጋቸው ዛሬ ለሀገር ውስጥ ጋዜጠኞች ዝርዝር መግለጫ መስጠታቸውና ለክልሉም ሕዝብ መልእክት ማስተላለፋቸውን የክልሉ መንግስት ቃል አቀባይ አመልክተዋል። በባህር ዳር በጎንደርና በፍኖተ ሰላም እየታዩ ናቸው ስለሚባሉ የኃይል እርምጃዎችና ግጭቶችም አቶ ንጉሱን ጠይቄ ነበር።
ኮሎኔል ደመቀን በተመለከተ የክልሉ የጸጥታ
መዋቅር ለሌላ አካል ወይም ደግሞ ለፌደራል መንግስት አሳልፎ ሊሰጥ ነው። ስለዚህ ህብረተሰቡ ይሄንን ይከላከል የሚል ጥሪ እንደተላለፈ በዚህም ምክንያት ህብረተሰቡ ውስጥ ግርታ እንደፈጠረ መረጃውም አለን። ነገር ግን እዚህ ላይ አንድ መጀመሪያ መታየት ያለበት ጉዳይ ግለሰቡ በቁጥጥር ስር ውሏል። ለምን ቢባል በህግ ተጠርጥሯል። ማንኛውም የተጠረጠረ ሰው እንደሚስተናገድበት የህግ አግባብ እንደሚያዝበት አያያዝ በህግ ጥላ ስር ተይዟል። ክልሉ መንግስት ይሁን በመንግስት ደረጃ ግለሰቡን በየትኛውም ደረጃ ቢሆን ከአንድ ቦታ ወደ ሌላ ቦታ መውሰድ አስፈላጊ ነው አሁን ብሎ ቢያምንና ቢወስን በማንኛውም ጊዜ ይወስደው ነበረ።
ይሁን እንጂ ትናንት ምሽት ላይ ወደ አንገረብ ማረሚያ ቤት የሄዱት የመከላከያ ሰራዊቱ አባላት እዚያ ለሚገኙ አባሎቻቸው ደሞዝ ለመክፈል እንደነበረ አመልክተው ውዥንብር ለመፍጠር የፈለጉ ኃይሎች የተባለውን የተሳሳተ መረጃ እንዲሰራጭ አድርገዋል ብለውኛል አቶ ንጉሱ። በሁኔታው የተፈጠረ ግጭትም የደረሰ ጉዳትም የለም ብለዋል። አክለውም ፍኖተ ሰላምና አካባቢው ላይ ባሉ ቀበሌዎችም ከትናንት ጀምሮ አለመረጋጋት መኖሩን መታየቱን አቶ ንጉሱ አመልክተው ዛሬ ስለተፈጠረው ግጭትና ስለጠፋ ያለፈው ህይወትም ነግረውኛል።
ፍኖተ ሰላም ላይ የአንድ ግለሰብ ቤት የነዳጅ በቤቱ ላይ ጨምሮ ለማቃጠል ሙከራ ተደርጓል። ይሄን ሙከራ ያደረጉ በሚደረግበት ሰዓት ግለሰቡ ደግሞ በቤት ውስጥ ነበረ። ራሱንና ቤተሰቡን ለመከላከል በወሰደው እርምጃ የአንድ ሰው ህይወት ጠፍቷል። በአጋጣሚ ቤቱም ተቃጥሏል።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
የጁሊያ ታፍት የስደተኞች ፈንድ ሽልማት ለዓለም አቀፍ የነፍስ አድን ኮሚቴ የኢትዮጵያ ቢሮ እንዲሰጥ ባለፈው ነሐሴ 5/2008 ዓመተ ምህረት አዲስ አበባ ላይ በተካሄደው የፊርማ ሥነ ሥርዓት ላይ በኢትዮጵያ የአሜሪካ አምባሳደር ፓትሪሺያ ሐስላክ ተገኝተው እንደነበር በማስታወስ ይነሳል የዛሬው ርዕሰ አንቀጽ። ኢትዮጵያ በአፍሪካ ግዙፍ የስደተኞችን ቁጥር በማስተናገድ ቀዳሚዋ በሆነችበት በዚህ ጊዜ የዩናይትድ ስቴትስ መንግሥት ከመንግሥት ከዓለም አቀፍ ድርጅቶችና ዓለም አቀፍ የነፍስ አድን ኮሚቴን አይአርሲን ከመሳሰሉ አካላት ጋር ሀገሪቱን ለመደገፍ የሚደረገው ጥረት አጋር በመሆኑ ይኮራል ይላል ርዕሰ አንቀጹ። ኢትዮጵያ የስደተኞችን ፍላጎቶች ለማሟላት እየተጫወተች ያለችው ሚና የፊታችን መስከረም 10/2009 ዓመተ ምህረት ኒውዮርክ ላይ ከመንግስታቱ ድርጅት 71ኛ ጠቅላላ ጉባኤ ጎን ለጎን የሚጠራው የፕሬዚደንት ኦባማ የስደተኞች ጉዳይ ጉባኤ አስተናጋጅ ከሆኑ 7 አገሮች አንዷ እንድትሆን መደረጉ ጉልህ እማኝነት ይሰጣል ሲል ርዕሰ አንቀጹ ይቀጥልና የዚያ በስደተኞች ጉዳይ ላይ የሚነጋገረው ስብሰባ አስተናጋጆች ሁሉ ስደተኞችን ለመንከባከብና ለማገዝ ዓለም አቀፍ ማኅበረሰብ ብዙ መሥራት እንደሚጠበቅበት ይገነዘባሉ ይላል። ደህንነት ፍለጋ ቁጥሩ እጅግ ግዙፍ የሆነ ስደተኛ አደገኛ መንገዶችን እንደሚጋፈጥ የጠቆመው ይህ ርዕሰ አንቀጽ በሚሊዮኖች የሚቆጠሩ ስደተኞች ደግሞ መጀመሪያ በሚገቡባቸው ሀገሮች ውስጥ እጅግ ውሱን በሆነ ሕጋዊነት ያለው የሥራና የትምህርት ዕድል ወይም ጨርሰውኑ ተነፍገው በየሀገሮቻቸው ውስጥ የተፈጠሩት ቀውሶች እስኪያልፉ ለመጠበቅ እንደሚገደዱ አትቷል። እነዚህን ፈተናዎች ለመጋፈጥ ደግሞ መጪው የተባበሩት መንግሥታት ድርጅት ጠቅላላ ጉባኤ እስኪሰበሰብ ባለው ጊዜ ኢትዮጵያ፣ ዩናይትድ ስቴትስ፣ ሌሎችም የስደተኞች ጉዳይ ስብሰባው አዘጋጆችና ሌሎችም የመንግሥታቱ ድርጅት አባል አገሮች የተጨበጡ እርምጃዎችን እንደሚወስዱ ርዕሰ አንቀጹ አስታውቋል። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የሕዝብ የስደትና የፍልሰት ጉዳዮች ቢሮ ባለፈው የአውሮፓ ዓመት በ2015 ዓ ም ኢትዮጵያ ውስጥ ለስደተኞች እርዳታ 82 ሚሊዮን ዶላር ያፈሰሰ መሆኑንና በያዝነው ዓመት ደግሞ ባለፉት 8 ወራት ውስጥ 66 ሚሊዮን ዶላር ማውጣቱን ርዕሰ አንቀጹ አመልክቷል። በዚህ እርዳታ አማካኝነትም ዩናይትድ ስቴትስ ለዓለም አቀፉ የነፍስ አድን ኮሚቴ በሰጠችው ገንዘብ አዳዲስ የሚገቡ ተሰዳጅ ሕፃናትና አዋቂዎች ኢትዮጵያ ውስጥ የሚስተናገዱባቸውን ሰፈሮች ለመጠበቅና ለሴቶች ደግሞ የምክር አገልግሎት ስልጠናና የማኅበራዊ እንቅስቃሴዎች ማስተባበሪያ ሁለገብ ማዕከል መገንባት መቻሉን ገልጿል። ርዕሰ አንቀጹ ዓለም አቀፉ ነፍስ አድን ኮሚቴ
IRC የዘንድሮ የጁሊያ ታፍት ፈንድ ሽልማት ተቀባይ መሆኑን እንዳስደሰተው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አስታውቋል። በዚህ ሽልማት የሚገኘው $25,000 ደህንነቱ የተጠበቀ የመጠጥ ውሃ እንዲኖር እንዲሁም ጾሬና ሸርኮሌ መጠለያ ሰፈሮች ውስጥ ለሚኖሩ በአመዛኙ ከሱዳንና ከደቡብ ሱዳን ከገቡት ውስጥ 21,000 ለሚሆኑ ስደተኞች የመጸዳጃ ስፍራዎችን ለማሻሻል እንደሚውል በርዕሰ አንቀጹ ሰፍሯል። ኢትዮጵያ ውስጥ የሚገኙ ስደተኞችን ለመርዳት የዩናይትድ ስቴትስ መንግስት ከዓለም አቀፉ ነፍስ አድን ኮሚቴ IRC ከሌሎችም መንግስታዊ ያልሆኑና ዓለም አቀፍ ድርጅቶች አጋሮቹ ጋር ያለውን ትግግዝ እንደሚያጠናክር አስታውቆ ርዕሰ አንቀጹ መልእክቱን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አብራችሁን ስለቆያችሁና መሰግናለን። የትግርኛው ፕሮግራም ይቀጥላል። በእኛ በኩል አዲሱ አበበና
አዳነች ፍሳየነን ሰላም ደናደሩ።